ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማስተምረው የወንጌል ቃል የመስቀሉ ቃል የእውነተኛ ክርስትና ሕይወት መሰረት በሚል ርዕስ ላይ የተመሰረተ ይሆናል። ወደ አድማጮች የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እስከ 25 እንደዚህ ይላል። የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና የጥበበኞችን ጥበብ አጠፋለሁ ያስተዋዮችንም አስተዋል እጥላለሁ ተብሎ ተጽፏልና ጥበበኛ የታለ ጻፊስ የታለ የዚች ዓለም ስመርማሪ የታለ እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጠባቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና መቼም አይሁድ ምልክትን ይለምናሉ የግሪክ ሰዎችም ጥበብን ይሻሉ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና ይላል አምላካችን ቃል። ውድ አድማጮች የመስቀሉ ቃል የዘረኝነት መግደያ በሚል ርዕስ በተከታታይ ሰፊ ትምህርቶች ሳስተምር ቆይቼ ነበር። ዛሬ ባነበብኩላችሁ በዚህ በአምላካችን በእግዚአብሔር ቃል ውስጥ የመስቀሉ ቃል ለማይድኑ ሰዎች የወንጌል እውነት ላልተረዱ ሰዎች ለሚጠፉ ብሎ በዚህ ቦታ ላይ ለሚገልጣቸው ሞኝነት እንደሆነ የእግዚአብሔር ቃል ይናገራል። ነገር ግን ለሚድኑ ሰዎች ይሄ የመስቀሉ ቃል ደግሞ የእግዚአብሔር ኃይል እንደሆነ ያሳያል። እግዚአብሔር ለሚጠፉ ሞኝነት በሆነው ለሚድኑ ግን ኃይሉን በሚገልጥበት የማዳኛ ጸጋውን በሚያሳይበት በዚህ በመስቀሉ ቃል እግዚአብሔር ሊሰራ ለምን እንደወደደም ይሄ ክፍል ይነግረናል። የጥበበኞችን ጥበብ ለማጥፋት ያስተዋዮችን ማስተዋል ለመጣል ሆን ብሎ እግዚአብሔር ይህንን እንዳደረገ እንመለከታለን። ጥበበኛ የት አለ? ጻፊስ የት አለ? የዚች ዓለም ስመርማሪ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን ይላል። ስለዚህ እግዚአብሔር አምላካችን በመስቀሉ ቃል የዚህን ዓለም ጥበበኞች በጥበባቸው ሊማርካቸው ሳይሆን የሚፈልገው ጥበባቸውን ከንቱ ሊያደርግ ነው። የዚህን ዓለም አስተዋዮች ማስተዋላቸውን በመጠቀም በእነርሱ መንገድና ዘዴ እነሱን መማረክ ሳይሆን የያዘው ማስተዋላቸውን ለመጣል ነው። የዚህን ዓለም ጥበብ ከንቱና ሞኝነት መሆኑን ለማሳየት ነው እግዚአብሔር በመስቀሉ ቃል ሰዎችን የሚያድነው። የመስቀሉ ቃል ለግሪክ ሰዎች ጥበብን ለሚፈልጉ ሰዎች አይመችም። በተአምርና በድንቅ ነገር እንማረካለን ለሚሉ ለአይሁዳውያንም አይመችም። ውድ አድማጮች የመስቀሉ ቃል ለአይሁዳውያኖቹ ማሰናከያ ለግሪኮቹ ደግሞ ሞኝነት የሚሆንበትን ምክንያት እንመለከታለን። የቱንም ያህል ይሰናከሉበት የቱንም ያህል ሞኝም ሰላቸው የመስቀሉ ቃል ግን የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ኢየሱስ ክርስቶስ የሚሰበክበት የመስቀሉ ቃል የእርሱ ሞትና ትንሣኤ ያመጣው የደህንነት ምስጢር ወደር የሌለው ጥልቅ የሆነ የአምላክ የጥበብ ሥራ ነው። ይህንን አብረን በሰፊው እንመለከታለን። ዛሬ በማስተምረው ትምህርት ውስጥ የመስቀሉ ቃል የእውነተኛ ክርስትና ህይወት መሰረት ነው በሚለው ርዕስ የምንመለከታቸውን ሐሳቦች አካፍላችኋለሁ። ጌታ ኢየሱስ የሞተው ሞት የተነሳው ትንሣኤና በአባቱ ቀኝ ተቀምጦ ያለበት የክብር ስልጣኑ ክርስትናን እንዴት ባለ መንገድ መኖር እንዳለብን የሚያሳየን ወሳኝ አመልካች ነው። ሞቱ ከኃጢአት እንዲሁም ከሰይጣን ስልጣን መዳኛ ነው። ትንሣኤው በአዲስና ክቡር በሆነው የዘላለም ሕይወት ተስፋ መኖርን ያስገኘልን ነው። በአባቱ ቀኝ ተቀምጦ ያለበት ስልጣኑ ክርስቲያን ሆነን ለመኖር የሚያስችለንን ጸጋ ኃይልና ክብር ማግኛ እንደሚሆንልን ወንጌል ያስተምረናል። የጌታችን ሞቱ ትንሣኤው በርገቱ በሰማይ በአባቱ ቀኝ ተቀምጦ ያለበት ሁሉ ሙሉ ክርስትናን ለመኖር ሙሉ የሆነ የክርስትና እምነትን እውነት ለማሳየት ምክንያት የሚሆነው የጸጋ ነገር ሁሉ የሚገኝበት መሰረት እንደሆነ እናያለን። ሞቱን ትንሣኤውንና በርገቱ በሰማያዊ ስፍራ ባለው ስልጣንና ክብር ያልተማከለ እምነት ጎዶሎ እምነት ነው። የክርስትና እምነት በክርስቶስ ሞት ትንሣኤና በአባቱ ቀኝ በተቀመጠበት ስልጣኑ ላይ የተማከለና የተመሰረተ መሆኑን ማወቅና ማመን ቤተ ክርስቲያን በምትመሰረትበት አለት ላይ ተደላድለን እንድንቆም ያደርገናል። ጌታ ኢየሱስ በመስቀል ላይ የሞተበትን ሙሉን ምክንያትና በሞቱም የተገኘውን መንፈሳዊ ድል በትክክል ካልተረዳን በክርስቶስ የሚኖረውን ሕይወት በሚገባ ለመኖር የሚያስችለን ዕውቀትና እምነት ይጎለናል። ጌታ ኢየሱስ በመስቀል ላይ እኛን በኃጢአታችን ከሚመጣብን ፍርድ ያዳነበት ከኃጢአት የተነሳ በሰው ልጆች ላይ በነገሰው ሞት ላይ አለቃ ከሆነው ከሰይጣን ስልጣን አርነት የወጣንበት ኃጢአት ካመጣብን እርኩሰትና እድፈት የምንነጻበት ሞት ጌታችን ደሙን ያፈሰሰበት ለዓለምና ምኞቱ የሞትንበት ሞት የተከናወነበት በምኞቱና መሻቱ እለት እለት እግዚአብሔርን እንድንበድል ከሚያደርገን ስጋችን በክርስቶስ መስቀል የተገላገልንበት ስፍራ ነው የጌታ ኢየሱስ መስቀል። የኃጢአት ዕዳ የተከፈለበት ብቻ አይደለም በሞት ላይ ስልጣን ያለው ዲያብሎስ የተሻረበት እለት እለት ከኃጢአት የምንነጻበት ደም የፈሰሰበት ስጋችን ለምኞቱና ለመሻቱ የተሰቀለበት ሞት ነው የጌታ ኢየሱስ ክርስቶስ ሞት። ክብር ለእግዚአብሔር ይሁን። በመስቀሉ ላይ እንዲህ የመሰሉ ታላላቅ ሥራዎች ተከናውነዋል። ጌታችን በሞቱ ያከናወናቸውን እነዚህን ታላላቅ ሥራዎች ስንቶቻችን በታማኝነት እንሰብካቸዋለን እናስተምራቸዋለን? ስንቶቻችን በእነዚህ ሥራዎች በማመን የሚገኘውን ጸጋ እየተቀበልን በእነዚህ እውነቶች እንታነጻለን? እነዚህ ያንዳንዳቸው ለየብቻቸው ሊጤኑና አማኞች ያስተዋላቸው ሊገነቡባቸው የሚገቡ ታላላቅ ሥራዎች ናቸው። ልብ እንበል፣ እነዚህን በሙሉ ጌታ ኢየሱስ ክርስቶስ በሞቱ ብቻ የሰራቸው ሥራዎች ናቸው። ከላይ ያሉት እውነቶች እንደ እግዚአብሔር ቃል ስንመረምራቸው የጌታ የኢየሱስ ሞት ሰው በአዳማዊና በምድራዊ ማንነቱ በዘርና በወገን ተከፋፍሎ እንዲኖር ከሚያደርገው አዳማዊና አሮጌ ማንነቱ የተሰቀለበትና የሞተበትም ሞት እንደሆነ እናያለን። ይህንን አስተውላ ቤተ ክርስቲያን ብትሰብክ፣ አማኞች በታማኝነት ይህንን ቢሰብኩ ቢያስተምሩ ቢመሰክሩ ዛሬ ለምድራችን ለዘረኝነቱ ለመከፋፈሉ ምክንያት የሆነውን ነገር ሁሉ የምንቋቋምበት የሃይማኖት ኃይልና ብርታት ያለው በእግዚአብሔር ልጅ በኢየሱስ ክርስቶስ ስልጣን የተደገፈና የተመሰረተ ትምህርት ይሆንልን ነበር። ጌታችን ኢየሱስ ክርስቶስ ቤተክርስቲያኑን የሰራት በአዳም አዳማዊ ምድራዊና ስጋዊ የሆነውን የሰውን ማንነት በመስቀል ላይ አስወግዶ እንደሆነ በሮሜ መጽሐፍ ላይ ተመልክተናል። በሮሜ ምዕራፍ 6 ቁጥር 6 ላይ سنመለከት ያምላካችን ቃል ይሄንን በሚደንቅ አይነት ሁኔታ ይናገራል። ሮሜ ምዕራፍ 6 ቁጥር 6 ላይ سنናነብ ይሄንን ሐዋርያው ጳውሎስ እንደዚህ ሲል ይገልጣዋል። ከንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከርሱ ጋር እንደተሰቀለ እናውቃለን ይላል። አሮጌው ሰዋችን ከክርስቶስ ጋር ተሰቅሏል ይለናል። እርሱ ከሞት ሲነሳ ባስገኘው የትንሣኤው ሕይወት ኃይል ሕያዋን ሆነን እንድንኖር የሚያስችለንን አዲስና ሰማያዊ ሕይወት በትንሣኤው በማስገኘት ጌታችን ኢየሱስ ክርስቶስ ተነስቷል። አሮጌውን በመስቀል ላይ ሲሰቅልልን አዲሱን ደግሞ በትንሣኤ አስገኝቶልናል። በኤፌሶን ምዕራፍ 2 ቁጥር 6 እና 7 ላይ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከርሱ ጋር አስነሳን ይላል። ስለዚህ አሮጌ ሰዋችን ከርሱ ጋር ተሰቀለ እንደሚል ሁሉ በክርስቶስ ኢየሱስ በሚመጡት ዘመናት እግዚአብሔር ሁሉን በሁሉ በሚሆንበት ዘመን ውስጥ የምንኖር ለመኖር እድል የሚሰጠን አማኞች ሁላችን ምንኖርበትን አዲስ ሕይወት በትንሣኤ አስገኝቶልናል። ይህንን ሁኔታ የእግዚአብሔር ቃል በቆላሲስ ላይም በምዕራፍ 3 ላይ እንደዚህ ሲል ይገልጣዋል። ምዕራፍ 3 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ይላል። የጌታ የኢየሱስ ትንሣኤ የአማኞች ትንሣኤ ነው። በሞቱ አሮጌው ማንነታችን እንደተወገደ በትንሣኤው ደግሞ አዲስ ሕይወት ተገኝቷል። ስለዚህ እንግዲህ ከክርስቶስ ጋር ከተነሳችሁ ይላል ጳውሎስ በቆላሲስ 3 1 ላይ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከርሱ ጋር በክብር ትገለጣላችሁ ይላል። አማኞቹን በምድር ላይ ያለውን ሕይወታቸው ለመኖር ምክንያት የሚሆናችሁ ሕይወት ያለው በክርስቶስ የተሰወረው ሕይወት ነው። ክርስቶስ ባለበት ያለው ነው። ስለዚህ በምድር ካለው ማንነታችሁ አትነሱ። በሰማይ ያለውን በክርስቶስ የተሰወረውን ሕይወታችሁን አስቡ ይላቸዋል። ክብር ለእግዚአብሔር ይሁን። ስለዚህ ጌታችን አሮጌውን በመስቀል ላይ አስወግዶ በትንሣኤው ያስገኘልን አዲስ ሕይወት ለኛ ለአማኞች በምድር ላይ ለምንኖረው ሕይወት የሚተርፍ አዲስ ሕይወት ተገኝቶልናል። ጌታ ኢየሱስ ቤተክርስቲያኑን የሚሰራት የዓለምን ኃጢአት አስወግዶ ነው። በዮሐንስ ወንጌል 1:29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። ጌታ ኢየሱስ ክርስቶስ የዓለምን ኃጢአት አስወጋጅ ነው። የሰይጣንን ስልጣን ለዘላለም ሽሮ ነው ቤተክርስቲያኑን የሚሰራት። ዕብራውያን 2:14 ላይ በሞት ላይ ስልጣን ያለውን በሞት እንዲሽር ይላል። ዲያብሎስን ሽሮ ነው ኢየሱስ ክርስቶስ ቤተክርስቲያኑን የመሰረተው። በሞቱ ኃጢአትን አስወግዶ በሞቱ የዲያብሎስን ስልጣን ሽሮ ነው ቤተክርስቲያኑን የመሰረተው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ቤተክርስቲያኑን የሚሰራት እርሱ ከሞት በተነሳበት የትንሣኤው ሕይወት ኃይል የምትኖር በማድረግ ነው። የቤተክርስቲያን ሕይወቷ ሞቶ ከተነሳው ጌታ የሚገኝ ነው። ክብር ለእግዚአብሔር ይሁን። የቤተክርስቲያን ኃይሏ ጌታችን በአባቱ ቀኝ ከከበረ በኋላ የወረደው የክብር መንፈስ ነው። የቤተ ክርስቲያን ኃይሏ ጌታችን ስለከበረ ነው መንፈስ ቅዱስ የወረደው። የትንሣኤ ውጤት ነው መንፈስ ቅዱስ። ቤተ ክርስቲያኖች ውስጥ ያሉ አማኞች ሁሉ የሚታተሙበት የልጅነት መንፈስ ሆኖ በውስጣቸው የሚያድረው የእግዚአብሔር መንፈስ የኢየሱስ ክርስቶስ መንፈስ የትንሣኤ መንፈስ ነው። የቤተ ክርስቲያን ሕይወትና ኃይል የሆነው መንፈስ ቅዱስ ጌታችን ያዳናቸውን እንደርሱ የሰማዩን አባት አባባ ያሉ እንዲጠሩ በሚያደርጋቸው የልጅነት መንፈስ ነው ልጆች ሆኖ እንዲኖሩ ያደረጋቸው። ጌታችን በመስቀሉ ያስወገዳቸው ሁሉ በትንሣኤው ክልል ዝር የማይሉ በትንሣኤው ክልል ውስጥ ሰማያዊና የክብር ሕይወት ብቻ ነው የሚገኘው። ስለዚህ የቤተ ክርስቲያንን ሕይወት ስንመለከት ከመስቀል ወዲህ ያለ የትንሣኤ ሕይወትን በጥራት የማየትን ጸጋ እግዚአብሔር ሊሰጠን ይገባል። በዚያ ሰይጣን የለም፣ በዚያ ሞት የለም፣ በዚያ ሥጋ የለም፣ በዚያ ከዚህ ዓለም የሆነው የሚያልፈውና የሚሻረው ስፍራ የለውም። በትንሣኤ ሕይወትና ኃይል የከበረው ኢየሱስ የጌቶች ጌታና የነገሥታት ንጉሥ ነው። በሰማይና በምድር ሥልጣን ሁሉ ለርሱ ብቻ የሆነለት ጌታ ነው። በመስቀል ላይ በሞተው ሞት አለቅነትንና ሥልጣንን ብቻ አልገፈፈም፣ ሥጋንም ከክፉ ምኞቱና መሻቱ ጋር በመስቀል ላይ ሰቅሏል። ገላትያ ምዕራፍ 5 ቁጥር 24 ላይ የክርስቶስ ኢየሱስ የሆኑት ሥጋን ከክፉ ምኞቱና መሻቱ ጋር ሰቀሉ የሚለው የየብቻ መስቀል ወስደን ምንሰቅልበት ቦታ ስላለ ሳይሆን በጌታ በኢየሱስ መስቀል ላይ አሮጌው ሰው ከመሰቀሉ የተነሳ የሚነገር ነው። የሥጋንም ሰውነት በመስቀሉ ግርዛት በእጅ ባልተደረገ ግርዛት እኛን ከሥጋ ለዘላለም በሚለይ ግርዛት ጌታ ኢየሱስ ክርስቶስ ገላግሎናል። በቆላሲስ ምዕራፍ 2 ከቁጥር 11 እስከ 12 ይህ ድንቅ ቃል ተጽፏል። የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ፣ በጥምቀትም ከእርሱ ጋር ተቀብራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ጌታ ኢየሱስ ክርስቶስ ይህንን መገፈፍ በመስቀል ላይ እንዳከናወነልን ይናገራል። ለቤተ ክርስቲያን የተሰጣት ጌታ ራሷ የሆነላት ጌታ ማን መሆኑን ማወቅ አለባት። ቤተ ክርስቲያኑን አካሉ አድርጎ የሚኖረው ማን መሆኑን ብናውቅ የገሃነም ደጆች ይናወጣሉ። በማቴዎስ 16 18 ላይ ጴጥሮስ እኔ ማን ነኝ ብሎ ሲል አንተ የሕያው እግዚአብሔር ልጅ ነህ ብሎ በማለቱ በዚህ እውነት ላይ በመሰከርከው በእኔ ማንነት ላይ በዚህ ዓለት ላይ ቤተ ክርስቲያኔን እሰራለሁ የገሃነም ደጆች አይቋቋማትም አለ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ለሚያምኑ ሁሉ በማንነቱ ላይ የተመሰረተ ሃይማኖትና እምነት ያላቸው ሁሉ የገሃነም ደጆች የማይቋቋሙትን እምነት ይሞላሉ። የጨለማ ኃይላት ይብረከረካሉ። በቤተ ክርስቲያኑ አካሉ አድርጎ የሚያኖራት ጌታዋን እንደ ክብሩ ባለጠግነት መጠን አክብራ ቤተ ክርስቲያን ብታስተናግደው ከሁሉ በላይ ይሆናል ኢየሱስ ክርስቶስ። ማንም ሳይደግፈን ማንም ሳይረዳን ያመነው ጌታ ለክብር ያበቃናል። በኤፌሶን ምዕራፍ 1 ላይ የእግዚአብሔር ቃል እንዲህ ይላል ሁሉን ከእግሩ በታች አስገዛለት ይላል ቁጥር 22 ላይ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። ለቤተ ክርስቲያን የተሰጠው የምናምነው ኢየሱስ የቤተ ክርስቲያን የሆነው ራስ የሆነው ኢየሱስ ከሁሉ በላይ ራስ ሊሆን ነው የተሰጠው። ቤተ ክርስቲያን ምንድነች? ቁጥር 23 ላይ እርሷም አካሉና ሁሉን በሁሉ የሚሞላ የርሱ ሙላቱ ናት ይላል። ይህንን ጌታ ቤተ ክርስቲያን በክብር ብታስተናግደው ብታምነው ብትደገፍለት በዙሪያዋ ያለ የጨለማ መንጋ የሰይጣን ኃይል የሲኦል ብርታት ሁሉ ይናጋል። ኢየሱስ የጌቶች ጌታ የነገሥታት ንጉሥ ነው። ጌታችን ሞቶ ከተነሳ በኋላ የሚገኘውን ሁሉ ያለ መስቀሉ ልናገኘው አንችልም። ዛሬ ቤተ ክርስቲያንን ያብረከረካት አማኞችን ደካሞች የሚያደርገን ነገር የመስቀሉን ሥራ በሕይወታችን ስፍራ ስለማንሰጠው ነው። መስቀል ሳይኖር ክብር የለም። መስቀሉ የሰራውን ሥራ ያላመነና ያልተቀበለ ሰው በትንሣኤው በሚገኘው ጸጋና ኃይል ተጠቃሚ አይሆንም። መስቀሉ ያስወገዳቸውን ይዘን ትንሣኤው ባስገኘው መንፈሳዊና ሰማያዊ በሆነ ነገር መጠቀም አንችልም። ዛሬ የመስቀሉ ሥራ ውጤት እንጂ የመስቀሉ ኃይል በሚያስወግዳቸው ነገሮች ማመንን የጣልንበት ጊዜ ነው። ጌታችን በመስቀሉ ላይ ከሰራው ሥራ የተነሳ ብቻ ያንን ነገር በመጥቀስ ያንን እውነት በመጥቀስ የመስቀሉ ፍሬ ተጠቃሚዎች መሆን እንፈልጋለን። መስቀሉ ሥጋን ከክፉ ምኞቱና መሻቱ ጋር ሰቀለ የሚለውን ወንጌል ጥለን መስቀሉ በሰቀለው ሥጋ ምኞት የትንሣኤውን በረከት ማግኘት እንሰብካለን። ይሄ የእርጉም የሆነ ዝቅዝቅ ወንጌል ነው። ጌታ ኢየሱስ በመስቀሉ የሰቀለው የሥጋን ምኞት ብቻ አይደለም፣ የሰቀለው ክፉ ምኞት የሚመኘውን ሥጋን ራሱ ሰቅሎታል። የኔ ሥጋ የሚመኘው መልካም ስለሆነ ከመስቀል ስቅላት የተረፈ ነው የምንልን መስላለን የዘንድሮ አማኞች። ሥጋ የሚመኘው ሁሉ ክፉ የሆነ ምኞት ነው። በሮሜ 8:8 በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም የሚለው ቃል ውድ ወገኖቼ የታመነ ቃል ነው። ኢየሱስ በመስቀል ግርዛት እርሱን በሚያምኑት ሕይወት እንዳይታይ ስለ ገፈፈው ሥጋ እንደሚያወራ ማስተዋል ይገባናል። ጌታ ኢየሱስ ክርስቶስ በሥጋ ያሉት እግዚአብሔርን ደስ ሊያሰኙ እንደማይችሉ ስለሚያቅ ሥጋን በመስቀል ላይ ገፎታል። ክብር ለእግዚአብሔር ይሁን። በሥጋ ያሉትም እግዚአብሔርን ደስ ለማሰኘት አይችሉም ይላል። ለምን? ይህ የሚሆንበት ምክንያት ሥጋ ምንጊዜም የሚያስበው ሐሳብ ከእግዚአብሔር ሐሳብ ጋር የማይስማማ ስለሆነ ነው። በሮሜ 8:6-7 ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል ይላል። ይህ ቃል እውነት ነው። የማንም ሥጋ ለእግዚአብሔር ሊገዛ አይችልም። የነከሌ ሥጋ መልካም ሥጋ ነው የሚባል ሥጋ ያላቸው ሰዎች የሉም። ሥጋ ምንጊዜም የሚያስበው ሐሳብ ከእግዚአብሔር ጠበኛ የሚያደርግ ነገር ነው። ሥጋ በሃይማኖት መልክ ይሁን ወይም በክህደት መልክ ይሁን የሚያስበው ሐሳብ ሁሉ ወይ ፈሪሳዊ ወይ ሰይጣናዊ ያደርገናል እንጂ ከእግዚአብሔር ሐሳብ ጋር የሚያስማማን ነገር ከውስጡ አይወጣም። ሥጋን የለበሰው ሁሉ ምንጊዜም በሚያስበውና በሚያደርገው ነገር ውድ አድማጮች በእግዚአብሔር ፊት ሊያስመካው የሚችል አንዳች ነገር አይወጣውም። ለዚህ ነው ሥጋን የለበሰው ሁሉ በእግዚአብሔር ፊት እንዳይመካ የሚለው። መስቀሉ ሥጋን ያስወገደበት ሥጋ ስፍራና ቦታ ያጣበትን የመስቀሉን ኃይል ችላ ብለን በሥጋ ላይ መዋል ያለበትን መስቀሉን ገሸሽ አድርገን በሥጋ ምኞት የክርስቶስን የትንሣኤ ፍሬ እንጠቀም ብለን ብንል የተምታታ ወንጌል ማመን እንደሆነ መረዳት አለብን። ከመስቀሉ ሥራ ጋር ሳንስማማ ሥጋ ከተወገደ በኋላ በተገኘው የትንሣኤ ሕይወት መኖር አንችልም። በሥጋ የኖርን ሰይጣንንም ድል መንሳት አንችልም። ስለዚህ ቤተ ክርስቲያን ዛሬ የሚያሽመደምዳት ክርስቲያኖችን የሚያብረከርከን ኃጢአት ይሁን የተለያዩ ነገሮች በሕይወታችን ላይ እንዲሰለጥን የሚሆነው የመስቀሉን ኃይልና የመስቀሉን ሥራ ስለማናስተናግድ ነው። ነገር ግን ሰይጣን ድል የተነሳበት ኃጢአትም ውድ ወገኖቼ የተወገደበት ውድ ወገኖቼ እኔና እናንተ ሥጋችን ዕለት ዕለት ከእግዚአብሔር ጋር የሚያጣላን ምኞቱን በውስጣችን እያንተከተከ ፈተና ከሚወድም በሥራ የተገላገልንበት የመስቀሉ ሥራ በቦታው መጠበቅ አለበት። በሥጋ ስንኖር ምንጊዜም ክልላችን ምድራዊ፣ ጎራችን አጋንንታዊ መሆኑን ወንጌል እንደሚያስተምረን መረዳት ይገባናል። በያዕቆብ 3:13-15 የምድር የሆነ ሁሉ የስጋ የሆነ ሁሉ ያጋንንት የሆነ ሁሉ ሶስት ጣምራ ወዳጆች አበጃል። ምድራዊ ስጋዊና አጋንንታዊ የሆኑ ነገሮች አንድ ጎራ ነው ያሉት። አማኞች በስጋችን እኔ ይያልን ለኔ ይያልን የክርስቶስ ኢየሱስን የመንፈስ ቅዱስን ሳይሆን የኛንና ለኛ የሆነውን ነገር እየፈለግን ብንኖር የጌታ የትንሳኤው ህይወት ኃይል ለኛ አይሆንም። የትንሳኤው ህይወት እኛ ለኛ ለምንኖርበት ህይወት አይሆንም። ጌታችን አባቱን ሁሉ በሁሉ ሊያደርግበት የተነሳበትን የመንግስቱን ህይወትና ክብር ለምድራዊና ለስጋዊ ህይወት ምኞት ማዋል የርጉም እርጉም የሆነ እኩይ ተግባር ነው። እግዚአብሔር ያደረገልን ነገር እንኳን ያለ ቢመስለን እግዚአብሔር በዚህ ምድር የባረከን እንኳን ቢመስለን በትንሳኤው የምንኖረው ህይወት እኛን ለኛ እኛን ከኛ እየቀነሰ በኢየሱስ እንድንሞላ ያደርገናል እንጂ እኛን የሚያጎላና የሚያተልቅ ባህሪ የለውም። ይህ እንደሚሆን መመልከት ያለብን ከስጋዊ ህይወት አንጻር ብቻ ሳይሆን ከመንፈሳዊም ከሰማያዊም ህይወትም አንጻር ነው። ውድ ወገኖቼ ኢየሱስ አዳኝ የሆነው እግዚአብሔርን ሁሉ በሁሉ ለሚያደርግ ህይወት ነው። ይህንን ምስጢር እግዚአብሔር በልባችን እንድናስተውል ይርዳን። በኢየሱስ ክርስቶስ እንድንሞላ ነው ወንጌል የሚያደርገን። እኛን ያሳነሰ ኢየሱስ እንዲልቅ ነው የሚያደርገው። እኔም አሁን ያውሆኛል ኖርም ክርስቶስ በእኔ ይኖራል ነው የሚያደርገው። የመስቀሉ ሥራ ውጤት በአማኞች ውስጥ በቤተ ክርስቲያን ውስጥ እግዚአብሔርን የሚያተልቅ አማኞችን የሚያሳንስ እንጂ ጉረኛ ትምክተኛ እብሪተኛ አደርግ። የሰማነውን ሁሉ ለደህንነት ያድርግልን። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።